Voice of America.
በፔንስልቬንያ ክፍለ ግዛት የፊላደልፊያ ነዋሪ የሆኑት አቶ መስፍን ተገኑ አርኤክስ ፓራዳይም የተባለው ኩባንያ ባለቤትና ዋና ስራ አስፈጻሚ እና ሊቀመንበር ናቸው። ለ25 ዓመታት በአሜሪካ የመድኃኒቶችና ሕክምና አገልግሎቶች ወይም መስቀሳቀሶች አቅርቦት አስተዳደር ዘርፍ የታወቀ ስም አላቸው። በዩናይትድ ስቴትስ ከትላልቅ የመድኃኒት ኩባንያዎች ወይም የመድኃኒት አምራች ኩባንያዎች ጋር በመደራደር ለተጠቃሚዎች በቢሊዮኖች የሚቆጠር ዶላር ማዳናቸውንም ለአሜሪካ ድምጽ ገልጠዋል። ከቅርብ ጊዜያት ወዲህ ደግሞ በትውልድ አገራቸው ወቅታዊ የፖለቲካ ጉዳዮች መሳተፍ ይዘዋል። ወደ ፖለቲካው ዓለም ስመጣ የመጀመሪያዬ ነው ይላሉ። ምን አመጣቸው? ደረጀ ደስታ ለኢትዮጵያውያን በአሜሪካ አዋይቷቸዋል።
አቶ መስፍን ከአዲስ አበባ ዩኒቨርሲቲ በፋርማሲ ትምህርት የመጀመሪያ ዲግሪያቸውን አግኝተዋል። ሁለተኛውን ዲግሪ እዚህ ዩናይትድ ስቴትስ ኒውዮርክ ኩዊንስ ከሚገኘው የሴንት ጆንስ ዩኒቨርሲቲ በተመሳሳይ የፋርማሲ ሳይንስ አግኝተዋል። ቀሪውን ታሪካቸውን ወደ አሜሪካ የመጡበትን አመት በመጥቀስ ይቀጥላሉ።
አሜሪካ ነገር ወደ 35 አመት ሆኖኛል ከመጣሁኝ። ብዙውን ጊዜ ፋርማሲካል ስራ ውስጥ ነው ያሳለፍኩት። የፋርማሲ ቤኔፊት ማኔጅመንት የሚባል የመድኃኒት አጠቃቀምና አሰራር ላይ ያተኮረ ስራ ላይ ነው የቆየሁት። በዚሁ 25 አመት ውስጥ ይህንን በዚህ ስራ ላይ ያተኮረ ኩባንያ አቋቁሜ ጥሩ ተዋጣ ስራ ለመስራት የቻለ ኩባንያ ሆኗል። አሁንም ይህን እዚሁ ስራ መስክ ላይ እንደዚሁ የሚቀጥለውን አሰራር ለመቀየስ የሚያስችል አዲስ ሌላ ኩባንያ መስርቼ እሱን ስራ በማካሄድ ላይ ይገኛለሁ።
እንደ ኤሮፓ አቆጣጠር በ1985 ለትምህርት ወደዚህ ሀገር የመጡት አቶ መስፍን ፋርማሲ ወይም የመድኃኒት ባለሙያነት የሰለጠነ ሰው በተለያየ ሙያ ሊሰማራ መቻሉን ያስረዳሉ።
ይሄ የፋርማሲካል ሳይንስ ትምህርት በተለያየ አቅጣጫ ለመሄድ ያስችላል። በሱ ፊልድ የሚመረቁ ሰዎች በሳይንሱ አካባቢ በሽተኛን መርዳት ላይ መስራት ይችላሉ። መድኃኒት ፋብሪካን በሚመለከት እዛ ውስጥም ገብቶ ማገልገል ይችላሉ። የመድኃኒት አጠቃቀም አያያዝን በሚመለከት ደግሞ እንደዚሁም እዛ የተለያየ የማኔጅመንት የሚያስተዳደር ስራ ያለበት ቦታ መስራት ይቻላል። እንደዚሁም ደግሞ የተለያዩ መድኃኒት የሚያመርቱ ኩባንያዎች በተለያየ ደረጃ የፋርማሲ ሙያ ያላቸውን ሰዎች ይቀጥራሉ እና ሁሉ ሰፋ ያለ እድል ይሰጣል። በተለያየ ቦታ ላይ ሰው እንደየፍላጎቱ ስራውን ለማከናወን።
እሳቸው ትምህርታቸውን ካጠናቀቁ በኋላ የተሰማሩበት መንገድ የትኛውን እንደሆነ እንደሚከተለው ያስረዳሉ።
እኔ ትምህርት ከጨረስኩኝ በኋላ እና የዚህ ሀገር ላይሰንስ የሚባል ኳርመንት አለ፣ እሱን ካጠናቀቅኩ በኋላ የሄድኩበት አካሄድ የፋርማሲ አድሚኒስትሬሽን አጠቃቀም፣ የመድኃኒቶች አጠቃቀም በአሜሪካን ሀገር በተለያዩ ደረጃዎች እንዴት ነው የሚሆነው፣ ህዝቡ ይሄንን መድኃኒት ለመውሰድ ይሄንን ማድረግ አለብህ፣ ይሄን ኮፔ መክፈል አለብህ የሚባለው ከየት የመጣ ነው፣ ያንን ያ ጥቅሙ ለምንድን ነው የሚለው ነገር ላይ በዛ ስራ ላይ የሚሰሩ ኩባንያዎች ጋር ስራ ጀመርኩ እና ያው ያንን ስራ ስለወደድኩት እሱ ላይ ብዙ መሻሻል የሚገባቸው ነገሮችም እንደሚኖሩና ወደ ቢዝነስ ኦፖርቹኒቲም ሲታይ ጥሩ ተስፋ ያለውና የስራው ኳሊቲን ከማሻሻልም አንጻር ተጠቃሚውን ህዝብ ከመጠቀም አንጻር እና እንዲሁም ይሄ እንዲሁ ፈጠራዊ የሆኑ ኢኖቬሽን የሚሏቸውን ነገሮችን በዛው መስክ ላይ ለማካሄድ የሚያስችል ሆኖ አገኘሁት እና እዛ ላይ አተኮርኩኝ። መጀመሪያ ያቋቋምኩት የአካካ ኩባንያ ለሁለት ኢንሹራንስ ካምፓኒዎች ናቸው። የቀጠሩኝን ችግር ስለነበረ ያን እዛ መስክ ላይ ያንን ችግር እንዴት እንደሚፈታ ከተነጋገርን በኋላ እነሱ የኩባንያው ባለቤቶች ነው ስራውን ኩባንያውን ለማቋቋም ተነጋግረን በዛው መሰረት ያ ኩባንያ ተቋቁሞ ወደ 500 ሰራተኞች አሉት። አሁን ወደ 3 ቢሊዮን የሚጠጋ ትራንዛክሽን የሚያደርግ እንዲሆን ካደረስኩት በኋላ ወደ ሌላ ራሴ ሙሉ በሙሉ ኦን የማደርገው የኔ የሆነ ኩባንያ እና እስከ ዛሬ ባለፈው 20 አመት ውስጥ ያንን የመጀመሪያው ኩባንያ ተራ የደረሱበትን ችግሮች እሱን አስተካክሎ እነዛ ችግሮች ታርመው የተሻለ አገልግሎት መስጠት የሚችል እና እንደዚሁም የተሻለ የፈጠራ ችግር ኢኖቬሽን ህዝቡ ማምጣት የሚችል ኩባንያ እንዲሆን ስለፈለጉ አዲሱን ስራ ጀምሬ እሱ እየተካሄደ ይገኛል።
አቶ መስፍን የደረሱበት ደረጃ ለመድረስ ተማሪዎችም ሆነ ወጣቶች ምን ማድረግ ይኖርባቸዋል? ይህንስ ማድረግ እንዴት ይቻላል?
እንግዲህ ሰው እንዴት ማድረግ ይቻላል ይሄ ለሚለው እርግጥ አንድም ትኩረት ወይም ፎከስ የሚሉት ነገር አንድ ፕሮጀክት ላይ ፎከስ የማድረጉ ወይም ትኩረት የመስጠቱ ጠንከር ብሎ እዛ ላይ ከዛ ተያይዞ ደግሞ ያለው የሀገር ሪሌሽንሽፕ ይሉታል፣ ግንኙነት ከህዝብ ጋር ያለ ስራ ባልደረባ ወይም ከዛ መስክ ጋር ካለ ግንኙነት ወይም ካለ ኢንዱስትሪ ጋር የተጠበቀ ግንኙነት መፍጠር መቻል፣ ሌላው ደግሞ በተቻለ መጠን እንግዲህ የተፈጠሩ ግንኙነቶችን መጠበቅ አስፈላጊ ነው። ሲያገር ማንኛውም ቢዝነስ ጥሩ አድርጎ የተሳካ ስራ ለመስራት እንዲቻል እና እነሱ ነገሮች ዋና ዋና ነገሮች ናቸው። እንግዲህ ከዚህ በላይ ያው ምንድን ነው ማድረገው፣ ስራው ምንድን ነው፣ እንዴት ነው መፈጸም ያለበት የሚሉትን ሰዎችን ቢዝነስ ፕላን የሚሉትን ጠንቅቆ በደንብ ካወቁ በኋላ ከዛ እንደዚህ ቅድም ያልኩት ላይ ከተኮረ ብዙ ጊዜ ብዙ መስክ ኩባንያዎች ውጤታማ ይሆናሉ ብዬ አምናለሁ።
አቶ መስፍን ትልቅ ደረጃ ደርሰዋል። በአሜሪካ የመድኃኒት ቢዝነስ ውስጥ ብዙ ቢሊዮን ዶላር የሚቆጠር ገበያ የሚያንቀሳቅሰን ኩባንያ በኃላፊነት መርቷል። አሁን ደግሞ የራሳቸውን አቋቁመው በርካታ ባለሙያዎችን ቀጥረው የሚያሰሩ ትልቅ የመድኃኒት አስተዳደር ኩባንያ ከፍተዋል። በዚህ መካከል ግን የመጡበትን ማህበረሰብ ማገልገል፣ በትውልድ ሀገራቸው ጉዳይ ላይ የመሳተፍ ዝንባሌ ይኖራቸው ይሆን?
በኢትዮጵያው ላይ ውስጥ የሚሆነውን እና ኢትዮጵያን እንዴት መርዳት እንደሚቻል ሁልጊዜም ያው እንግዲህ ሁላችን ኢትዮጵያን በሙሉ ያው እዚህ እንኖራለን እንጂ ልባችን እዛ ነው ያለው እና የተለያዩ ፕሮጀክቶች መርዳት በተለያዩ ሁኔታዎች ላይ ለመሳተፍ መሞከሩ እና ብዙ ነገር በግለሰብ ደረጃ አንዳንድ ነገሮች እንዲሳኩ የማድረግ ሙከራ ሲኖር ግን በኢትዮጵያ የፖለቲካ አወቃቀር ላይ አክቲቪዝም ወይም የአክቲቪዝም ና ኑሮኛ ብዙ ወዳጆች አሉኝ እዚህ በዚህ ፖለቲካል አክቲቪዝም ብዙ ጊዜ ህይወታቸውን እዛ ላይ እንትን ያደረጉ ያው ከእነሱ ጋር የሀሳብ ሆነ የአስፈላጊ ሁኔታ ፖርት እየተደራረጉ እነሱን ከማገዙ በስተቀር እኔ በራሴ በቀጥታ እዚህ የኢትዮጵያ ፖለቲካ ውስጥ ገብቶ አክቲቪ ያደረግኩት ነገር የለም እና አሁን የቢዝነስማን ሆኖ ቢዝነስ የአሜሪካ ነገር ቢዝነስ ቢልድ ማድረግ እና እዛ ላይ ብዙ ጊዜ ከማጥፋት ተሻግሮ እንዴት የአሜሪካን ኢትዮጵያንስ ፓብሊክ አፌርስ ኮሚቴ የሚለው ወደዛ መሻገር መጣለ አይነት መሰለኝ ያልከው።
አቶ መስፍን የአሜሪካና የኢትዮጵያ ህዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግስታዊ ያልሆነ ድርጅት ከመሰረቱት አንዱ መሆናቸውን ነግረውናል። በድርጅቱ አላማና ድርጅቱ በሚሰራበት ዙሪያ አነጋግረናቸዋል። በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።